ዶክተር ኃይሉ መንገሻ ከሰባቱ የቲፒኤልኤፍ መስራች አባሎችና ከቲፒኤልኤፍ በፊትም ማህበር ገስጋሲ ተጋሩ የሚለው የመሰረቱ ከአዲስ አበባ ዩኒቨርሲቲ ጀምረው ከነ አረጋው በርሄ ከነ ግደይ ዘርአጤን ከነ ስዩም መስፍን ከነ አባይ ጣሃየ ከነ አጋዚ ከነ አስፋ ሐጎስ ሆነው ቲፒኤልኤፍ የመሰረቱ ናቸው። ዶክተር ኃይሉ ወደ አሉላ አባነጋ ሩም መጥተ ሐሳብህን ለመግለጽ ስለቻልክ በሩም ስም አመሰግናለሁ።
ከናስልኝ ለማንኛውም ፍላጎት ካለ ስራዎች ፍላጎትም ነው የሚያሳየው። እኔ በጣም ማደንቀው ነገር ቢኖር ባትገናኝም አይን ላይ ባትታይም በቴሌፎንም በፓልቶክም አሁን ባለው በቴክኖሎጂ አምስት ሳንቲም ሳይከፈለው ሰው ያው የሳንቲም ዋጋ በታወቀበት ዓለም በደቂቃ ስንት ብር ነው የማገኘው፣ በደቂቃ ስንት ሳንቲም ነው የማገኘው ብሎ በሚጠየቅበት ዓለም የኢትዮጵያን ህልውና በማስቀር የሀገርን አንድነት መሰረታዊ መንስኤ መሆኑን በማየት አሉላ አባነጋ ዛሬ ቀን እንድናገር እዚህ እንድገኝና እናንተ ጋር ሀሳቤን አሁን ባለው ሁኔታ ፖለቲካ ሁኔታ ሀሳቤን ሲጠይቀኝ ወል በጣም ደስ ብሎኛል። ምክንያቱም አሁን ያለው ሁኔታ የኤሌክሽን ታይም ነው፣ የምርጫ ጊዜ ነው። ምናልባት ኔክስት እሁድ ኤግዛክትሊ የሚመጣው የፊታችን እሁድ መሆኑ ነው እንግዲህ እና ምን አስተያየት ይኖርሃል ስላለው ተጨባጭ ሁኔታ ኢትዮጵያ ምን ላይ ነው ያለችው አሁን የሚል ጥያቄ ነበር የቀረበልኝ። ለነገሩ ብዙ ሄደናል ማለት ይቻላል፣ ብዙ ሄደናል ማለት ይቻላል። ምንም እንኳ ተቃዋሚዎች ቢኖሩ፣ ምንም እንኳ የሀሳብ ልዩነቶች ቢኖሩ፣ ምንም እንኳ እኔ ይሻላለሁ የሚባል ነገር ቢኖር በዴሞክራሲው መንገድ ጎዳና ብዙ የተጓዘ ይመስለኛል። የመስማማት ጠባዮች እየዳበሩ ሄደዋል። አሁን ባለፉት ወራት ኢትዮጵያ ቴሌቪዥን በአይጋ በኩል በሌሎችም ዌብሳይቶች ስለ ፖለቲካ አቋማቸው፣ ስለ ኢኮኖሚ አቋማቸው፣ ስለ ሶሻል አቋማቸው እያንዳንዳቸው ድርጅቶች ሀሳባቸውን ሲገልጹ ሳያቸው መዋዋጥም መቻቻልም ደረጃ የደረስ መሆናችን ነው ያለው። እዚህም ውጭ ሀገር መጥተው በመንግስት በኩልም የእኛ ፖሊሲ የኢትዮጵያ ሕዝብ አሁንም ተላለበት ይላሉ። በተቃዋሚዎች በኩልም የለም እኛ ፖሊሲም ባይኖረን በበኩላችን አሁን ያለው መንግስት ደካማ ነው ከኛ የኛ የተሻለ ነው ብለው ደግሞ ሀሳባችን መግለጽ መብታቸው ተጠብቆ ሀገርም ወጥተው መጥተው እንደገና ሀገራቸው ተመልሰው ይመርጠናል ከሚል ትንፊት አድርገው መነጋገር መቻ ራሱ ዴሞክራሲ እያበበ መሄዱን ያሳያል። እንዲያውም የትንሽ መለስ ብሎ የሶስተኛውን የምርጫ ዘመን 2005ን ብናስታውስ እና በዚያን ጊዜ የነበረው ምርጫ እንደዚያም ሆኖ ወደ 270 የተቃዋሚ ወንበሮች ወይም ደግሞ ሲቶች ሲገኙ ያ ምናልባት በዛን ጊዜ ተቀብለው ገብቶ ቢሆን ኖሮ ዴሞክራሲ በበለጠ ዋን ሞር ስቴፕ አሁን ካለው በበለጠ ወደፊት ሄዶ ይሆን ነበር ማለት ነው። ምንድን ነው ግን ችግሩ? የጅብ ችኩል ቀንድ ይነሳል እንደሚባለው አንዳንዴ ነገሮችን አጣጥሞና ነገሮችን ለነገ ማለት እያቃተን ቶሎ በመቻኮል የምናደርጋቸው ነገሮች ተመልሰው እንደገና በዛ ጎዳና እንድንሄድ ያስገድዱናል ማለት ነው። እና አሁን ፕሮፌሰር መስፍን 5 ዓመት በኋላ አሉ፣ አሁንም ሌሎችም አሉ፣ መኝነ ኃይል ሀይል ሻውልም አሉ። እና ያ ከአምስት ዓመት በፊት የነበረውን ስራ ተቀብለውት ቢሆን ኖሮ እድገት ወደፊት ይኬድ ነበር። እና ይህን ያነሳው ለምንድን ነው? አሁንም ቢሆን ያለው ተጨባጭ ሁኔታ ይሄ በአንዳንድ ተቃዋሚዎች ተቀባይነት ያላገኘው የዴሞክራሲ እና የኢሌክሽን ጉዳይ በተመለከተ ህጋዊ የሆኑ ነገሮችን አንስቶ በስምምነት ላይ የተደረገው ነገር ሰላማዊ መንገድ ይዞ እንዲሄድ የተፈጠረ መሆኑን ስለሚያሳየኝ ያ ጠባይ አሁንም እየቀጠለ እንደሆነ ኢትዮጵያችን ዲሞክራሲዋ ያደገ የሚሄድ ከዚያም አልፎ አገሪቱ እየሰፋችና እያደገች ሄደች ቁጥር የህዝቡ ፍላጎት ፖለቲካ መካፈል ፍላጎት እየሰፋ ይሄዳል። በበለጠ ግን በኢኮኖሚ ዘርፍ በኩል እድገቱ እየሰፋ ሲሄድ የፖለቲካው ነገር የሚያለም የሚመለከተው ላይ ሊኖር ይችላል። የሀገራችን ፖለቲካ ለምንድነው በአሁኑ ሰዓት ልክ the only way out አንዷ ጭላንጭል የሀገር እድገት ፖለቲካ መግባት ነው የሚታየው። ለምንና ሀገሩ ገና ያላደገ ስለሆነ ኢኮኖሚክሊ እድገቱ የኔ ያስባል ወደ እና ያለው የሀገሪቱ ሀብትም በመንግስት ቁጥጥር ስለሆነ እንግዲህ ካዝናው አንድ በመሆኗ ነው እንጂ ሀገር ያደገ ቢሆን ኖሮ ፖለቲካ መካፈል የኔ ያለም ላይሆን ይችላል። የሀገርም እና የሆነው አሜሪካ ሀገርም ካናዳም ዩሮፕም እና ያለ ብዙ ፓርቲ የሚካፈሉት ግዞች አይደሉም። ዴይሊ ስራቸውን የሚሰሩት ከፖለቲካ ውጭ የሆነ ስራ ነው እና ያ ነገር እየተቀየረ ሊሄድ የሚችል ይመስለኛል ወደፊት። እና አሁን ያለው የፖለቲካ ሁኔታ ግን እና ተጠይቁ ድረስ በበኩሌ በጣም ፖዚቲቭ የሆነ የተረጋጋ ሰላማዊ የሆነ መንገድ ያዘ ይመስለኛል። ያለፈው ኢሌክሽን ወሰኛው ኢሌክሽን ደግሞ ሆኖ እና ድርጅቶች ያለገደ በእርግጥ ተቃዋሚውን ጊዜ ብልጥልጅ እየበላ ልክታም የሚባለው ሁሉ ጊዜ እያገኘን ቢሆን መደር እየተጣውን ቢሆን አልተደረገልኝ ብሎ መጮህ የተቃዋሚ ተባይ ነው። እዚሁ አሜሪካ ሀገር እና ያለና አሁን ሪፐብሊካኖቹ እና ዲሞክራቶቹ አንዳንድ ነገሮች በሚነሱበት ጊዜ እኛ ቆል ሰጣን ይላሉ። ግን እነሱ ሰጣን ይዘው ከነበረበት ጊዜ ያረጉት ነበርና ተቃዋሚዎች በኢትዮጵያም ቢሆን ሚዲያውን ለባላ ገንጀን ይላሉ ምናምን ይላሉ ምናምን። ግን ቱሚ አይ ቲንክ ግሬግን ሳይው ካለፉ በጣም በተሻለ መልኩ ሁሉም እኔ ነኝ የሚል መንግስትም ልክ እንደ አንድ ፓርቲ ሆኖ እጭ ብሎ የራሱን የፖለቲካ እምነትና የራሱን ፖሊሲ የሚያንጸባርቅበት መድረክ በወራቶች የሚቆጠር ተደርጓል። ህዝቡ ክሊር የሆነ ግልጽ የሆነ እያንዳንዱ ፓርቲ ፖለቲካ አቋም፣ ኢኮኖሚ አቋም፣ ሶሻላዊ አቋም፣ ሌላም ሌላም አቋም በሊያዝ የሚችል ምርጫ ሆኖ አየዋለሁ። እንደዚያም የቀጠለ እንደሆን ወደፊት ለሚኖረው ወደፊት የበለጠ ዲሞክራሲ መኖር አለበት ብለን ለምናም ሰዎች የተፋ ጭላንጭል የሚሰጥ ሆኖ ይታየኛል።
ኦኬ፣ እንግዲህ አመሰግናለሁ ዶክተር ኃይሉ። እንግዲህ ዶክተር ኃይሉ መንገሻ ያው ባለፈው 38 አመት አውቃለሁ ነገሮችን ቶሎ ስለሚገባ ብዙ ሰዎች አይወዱትም። አስቀድመ የሚመጣውን ስለምትናገራቸው ብዙ የፖለቲካ ሰዎች ደግሞ ይሄን ሁኔታ አይፈልጉም እና ባለፈው ቀደም ብለ ሁኔታዎችን በህብረት በሚመሰረቱበት ጊዜ ተናግረህ ነበር። ያ ያልከውን አሁን ሆነዋል። በቅንነት ለአገርና ለህዝብ ብለ ከልብ እንደምትናገር እኔ አውቃለሁ። ብዙዎች ግን አሁን እንዳልከው ብዙ ሰዎች ኢትዮጵያውያን እንድንቀራረብ የማይወዱ ኃይሎች እነማን መሆናቸው ማንተ ታውቃቸዋለህ። ለዚህ ነው ከተራ ጀምሮ እስከ ፓርቲኩም ገብተው እርስ በራሳችን እንደ ሀቁን እንዳይመጣ ሚዛናዊ የሆነ እንዳይመጣ የሚያደርጉት ለአንተ መንገዱ ያው ፖለቲካ ዲሞክራሲ ሊሰጥ ስለማይችል ትጥቅ ትግል የሚል በአሁኑ ጊዜ ትጥቅ ትግል ከሻዕቢያም ከማንኛውም ሆነው ይሄ ደግሞ እንደ ታክቲክ የሚጠቀሙት አዚዟል። ዶክተር ኃይለም እንደምታውቀው እንደ ድሮ አሁንም ራስ ሀጎስና ራስ አሉላ፣ ራስ ስብሐትና በጃዝማች ገብረስላሴ፣ በጃዝማች ገብረስላሴና ራስ ስዩም እንደዚህ እርስ በራሳችን አዋግተው የፖለቲካ ስልጣን ብቻ የሚፈልጉ ኃይሎች እንዳሉ እናውቃለን።
ምንድነው የልቡ ሲነግሮት የኮረኮረትን ያለስ ቃል ይባላል። እኔም ሁልጊዜ ማስተላለፈውና ማውጠነጥነው ነገር ቢኖር የዚህ አይነት ጠባይ ነው። መጀመሪያ ነገር የትክክል ማድረግ እኮ ካንተን ያላቅም በ35 ዓመት ገና 10ም 20ም 30ም እያለን እኔ ጎን የነበርኩ ሰው ነኝ። ትግሉን ታውቀዋለህ። ትግል እኮ ሁለት ነገሮች ያስፈልጉታል። እንግዲህ እናት ምንድን ነው የሚባለው ልጅ ለእናቷ የምታስተማረች እንዳይሆን እንጂ ትግል ዓለም ውስጥ የነበሩት በሺዎች የሚቆጠሩ ኢትዮጵያውያን የሚያቆም ነገር ነው። አንድ ነገር አገሪቱ ጋር ያለው ተጨባጭ ሁኔታ እና ከህዝቡ ፍላጎት ከሁለቱ ካልተጣሙ ታጣሙ ትግል አይሆንም። አይ ቲንክ የትግል ሀሁ ይመስለኛል። ይሄ አንድ ሀገር የአንድ ህዝብ ሁኔታ እነዚህ ነገሮች ሳይማሉ ሲቀሩና ያ እኔ ትግል አድርጌ ነፃ ወጣለሁ የሚለው ደግሞ ኃይል ያንን አቋም መያድ ብቻ ሳይሆን ከልብ አምኖበት ሲንቀሳቀስ ነው እንግዲህ የትግል ትርጉም የሚኖረው። ቲፒኤልኤፍ ኢህአፓም በጊዜው እንበለው ኖችም የምን ሆነ ግን በዛ በነበረ ዘመን የጉልታዊ ስርዓት መንግስት ነበረበት ጊዜ ከዛም በኋላ ነፍሰ በላይ ሆነው የመንግስቱ ኃይለማርያም መንግስት በነበረበት ጊዜ ህዝብ እንደ ልቡ መናገር ባልቻለበት ጊዜ ህዝብ እንደ ልቡ መንቀሳቀስ ባልቻለበት ጊዜ ህዝብ ቦታ ወደ አንድ ቦታ ይቅርና ወደ ውጭ ሀገር መውጣት አገር ውስጥ እንደ ልቡ ተንቀሳቅሶ ቤተውን ማየት ባልቻለበት ጊዜ ከሶስት ሰው በላይ ከሁለትና ሶስት ሰው በላይ አፍሮ መዋህ ለሬሳው ገንዘብ ተከፍሎ እናቲቱ ፊት ላይ ቆማ እልል እንድት የተጠየቅበት ጊዜ እኮ ነው ትግል መልክ የሰጠው። ትግል መልክ ያገኘው የአይነት ኢሰብአዊ የሆነ ስራ በሰራበት ጊዜ እኮ ነው። ያ አይነት ስርዓት አለ ወይ አሁን? እውነት ነው ወይ አሁን በሻዕቢያ አካባቢ በኢሳያስ አካባቢ አለን የሚለው አንድ ሁለት ሰገጎቦች አሁን ለምሳሌ ያ አይነት ሁኔታ ስላለ ነው አሁን የነሱ ትግል ኢትዮጵያን የሚለውጠው? የትኛው ሰው ነው እንዳትናገር የተከለከለው? የትኛው ተቃዋሚ ነው ውጭ ሀገር እንዳይወጣ የተከለከለው? የትኛው ኢትዮጵያዊው የፖለቲካ አቋም ኖሮ ፖለቲካ ድርጅት እንዳትፈጥር የተባለው? የትኛው ነው? የትኛው የፖለቲካ መንግስት ወይም ደግሞ ስልጣን ያለ መንግስት ነው ሌላው ፈለገውን የፖለቲካ እምነት ይዞ እንዳይንቀሳቀስ የከለከለው? ያ ካልተጣጣመ የትኛው ትግል ነው ውጤታማ ሊሆን የሚችለው? እንግዲህ ይሄ የትግልን ሀሁ አለማወቅ ይመስለኛል። ስለዚህ ይሄ እንግዲህ የሚሆነው እኔ እንደማየው የውስጥና የውጭ ጠላቶች ሁልጊዜ አሏት፣ ተለይተዋትም አያውቁም። ሩጥ ራቅ ብለው የራሳቸው የረጅም ጊዜ አጀንዳ ያላቸው ልክ እንደ ሀገሮች እንደነ ግብጽ እንበላቸው፣ ይሄ ቤዝን ካንትሪስ የሚባሉት እንግዲህ የናይልን እጃቸው ውስጥ ማስቀመጥ የሚፈልጉ ሀይሎች ከውጭ የሚጠቀሙበት ስራ ይኖራል። አስታውሳለሁ ሰጉት አስታውስ እንደሆነ ወደ 12 በፊት አንድ ጽሁፍ አቅርቤ ነበር ሀዋርድ ዩኒቨርሲቲ ስለ ቤዝን ስቴት። እነዚህ አሁን የናይል ተፋሳሽ ሀገሮች የሚባሉት ማለት ናቸው። እና ያን ጊዜ አቅርቤው ነበር 12 ዓመት በፊት የእናንተ ትነግሩ ያለው ኢትዮጵያ መጠቅ ያለባት እነዚህ ተፋሰሱን ከሚጠቀሙት ኢትዮጵያ እና እንደ ኢትዮጵያ ያሉ እንደ ዩጋንዳ ያሉ ሀገሮች ያንን ተፋሰስ የሚሰጡ ሆነው እነ ግብጽ እና እነ ሱዳን አይነት ደግሞ ያተጠቅ የሆነ ሀይሎች ውሎ አድሮ እነዚህ ሀገሮች በኢንዱስትሪ ያለዚህ ውጭ ተቀናቃኞች የራሳቸውን ጥቅም ለማስከበር ሲሉ የውስጣዊ ጥላቶችን በማንሳት የሀገሪቱን አንድነትና የሀገሪቱን የኢኮኖሚና የሶሻል እድገት እንዳይኖር እርስ በራሱ እየተመጣበት እንዲኖር የሚፈልጉ ሀይሎች አሉ። በቅርብ ደግሞ እንደነ ኤርትራ የመሳሰል እንግዲህ ኤርትራ ስል ያው አሁን የሻዕቢያ መንግስት ማለት ነው። ኤርትራ በወንድምነታችን በእህትነታችን የጠና ታሪካዊ አንድነት ያለን ምንም ግን መሪዎቹ ምናልባት ሊለዩን ይሞክራሉ። እነሱም እንግዲህ የነዚያ የሩቅ ጠላቶች አጃቢዎች ሆነው ምናልባት አሁን ያለውን የኢኮኖሚክ እድገት አሁን ታሪካን አንዳንድ እንትኖች ሪሰርች በማድረግበት ጊዜ የኢኮኖሚ ግን ኢትዮጵያ ውስጥ በጣም በሚያስልክ ሁኔታ እየሄደ ነው። 2007 የቢሊዮን ጨምሯል ማለት ነው። በየአመቱ እየጨመረ ነው የሚሄደው። ደግሞ ውስጥ ባሉ ውስጥ ደግሞ አካባቢ ባሉት የጊዜያዊ ጠላቶች ልበላቸው፣ ወደፊት እንኳ እንደዚህ የሚቀጥል አይመስለኝም። የእነ ሻዕቢያ አይነት የመቅናትም ነገር አለ፣ ያወቅሽ ናኩሽም ጉዳይ አለ በእነ ሻዕቢያ በኩል። በእነሱ በኩል ደግሞ ምንድነው አማርኛው የተወዣበሩ የሀገራችን ትውልዶች ደግሞ አሉ። ፖለቲካ ካለኛ ላሳር የሚሉ ሰዎች አሉ። እኔ 40 ዓመት ስለታገልኩኝ ሁሉ ጊዜ ነኛ ማለት ተወካዮች ተብለው የቀረቡ አንድ ሁለት ሶስት ሰዎች ነበሩ። ስማቸው መጥቀስ አልፈልግም። ስዕል የተሳኑትን አይቼ ነው በጣም ገረመኝ። ሀገር ሀውስ ኦፍ ሬፕሬዘንታቲቭስ ሁለቱም የሀውስ ኦፍ ሬፕሬዘንታቲቭስ ቢል ኤችቢ 2003 እንዲጸድቅና የኢትዮጵያ ባለስልጣናት የኢትዮጵያ አስተዳዳሪዎች አሜሪካ ሀገር እንዳይገቡ እና ኢትዮጵያ በእነሱ ምክንያት እርዳታ እንዳታገኝ ብለው ሲከላከሉ ሲቃወሙ ለቆዩና እስካሁንም መንገዶ አጥፍቷቸው ካልሆነ በስተቀር ወደ ኋላ ለማይሉ በማይሉ ሰዎች አካባቢ በዚያ ላይ ደግሞ ኢትዮጵያን ወጋለው መንግስትን ቀይራለው ያውም እንደኛ ታጋ የነበረልኝ ነው ለነገሩ ብራኑ ያገሪቱ ዙሬት ሁኔታ ጣፍቶት ማይመስለኝም ለመወጥ ካልሆነ በስተቀር አንድ 2000 1500 የሚሆኑ ታጋዮችን በኢሳያት አካባቢ አድርጎ ኢትዮጵያን መገልበጥ ለሚፈልግ የኢትዮጵያን መንግስት ቀይራለው ብሎ እንትን ለሚቀምብ ሰው ጋር ተሰልፎ ስል መሳሉ ራሴ እንግዲህ እነዚህ ፖለቲካው ጅምብር ውስጥ የገቡዎች ናቸው እያወቁት አይመስለኝም። ያውቁት ኖሮ ወይም አቋራጭ መንገድ ነው የሚፈልጉ እነዚህ ሰዎች ወይም ደግሞ እኔ ከሌለሁ ሰርቫይቭ ካለው ኢትዮጵያ ውስጥ በተበት ግድ የለኝም ነው ግን ሆነ ይችላሉ ብዬ ገምታለሁ። እና እኔ ኢትዮጵያን የኢትዮጵያን እድገት ሳየው ከሩቁም አይደለም ብዙ ብዙ አመት ነው የተከታተልኩት ካለፉት አመታት በበለጠ ወደፊት እየገሰገስ የምንሄድ ይመስለኛል። እቺ መቀመጫ ታሪክ ሰው ብቻ ነው የሚቀመጠው ሀያዎቹ ተቃዋሚዎችን ሁሉም ላይ ቀመጡባን ነው ለነገሩ። እና ነገ ጠዋት አጋጣሚ መለስ ቀንቶ ስልጣን ለመንፋት ብቻ ሲያዩ ሲያምር ሲይዙ ሲደናገር እንደሚባል ምናልባት መፍትሄው አስቸጋሪ እንዳይሆን በፖሊሲ ደረጃ እንኳ ይህ ነው የኔ ኢኮኖሚክ ፖሊሲ አቋሜ እንደዚህ ነው ከኢዴፓ በስተቀር ለየትመትና ትክክለኛው ፖሊሲ ሆኖ የሚታየኝ ከኢዴፓ በስተቀር ሌላው የራሱን ህልውና እንኳ ራሱ በአስተዳደር ደረጃ ላይ መድረካ የኢትዮጵያ የሚጠይቃቸው እና ያለው የፖለቲካ ሁኔታ የሚታየኝ እኔ አሁን አያያዙ ዴሞክራሲ ፕሮሰሱም ትክክለኛ ቢሆንም ተቃዋሚው ዘርፍ ያሉት በብሔሮችና በኢዴፓ በኩል ካኖር በስተቀር ሌሎቹ የሩጫ ብቻ ይመስለኛል። ኢንጂነር ሀይል ሻውል ያለፈው ጊዜ እንደተናገሩት እኛ እኮ የእኛ ስብስብ እኮ ኢህአዴግ መጣል ነው እንጂ የኢትዮጵያ ወደፊት ሁኔታ ምን አገባን ስለሱ ማለት ሳይሆንም አሉ። አሁንም ስብስቡ ከዚያ የሚያልፈው ነው አይታየኝም። እና ኢትዮጵያ ህዝብ አእምሮ ያለው ህዝብ ነው፣ አስተዋይ ነው። ቢጎዳም ቢበደልም የሚመራውን የሚያገለግለውን በደንብ የሚያውቅ ይመስለኛል። ይሄ ኢሌክሽንም ስሙዝሊ አልፋል ብዬ ገምታለሁ። ያ ስሙዝ እንዳያልፍ የሚፈልጉ ሀይሎች ካሉ የኢትዮጵያ ሀገርና የኢትዮጵያ ህዝብ ጠላቶች ናቸው። ኢትዮጵያ ህዝብ በደንብ ማየትና ማስተዋል ይኖርበታል ብዬ ነው የምገምተው። ጊዜ ስለኝ
ከታንክ ዶክተር ሀይሉ
የመጀመሪያ ጥያቄ አሁን በኢትዮጵያ በመካሄድ ላይ ያለው የኢትዮጵያ የምርጫ ዲሞክራሲያዊ ምርጫ ነው ወይስ አይደለም ከመላታችን በፊት በኢትዮጵያ ለምርጫና በምርጫ ስልጣን ለመልቀቅ የተዘጋጀ ኃይል ነው ወይ ኢፒአርዲኤፍ? ፕራይም ሚኒስተር መለስ ዜናዊ በምርጫ ስልጣን ለማስረከብ ሬዲ ነው ወይ ብለህ ታስባለህ ነው አንደኛው። ሁለተኛ ነጻና ፍትሃዊ ምርጫ የሚካሄደው አንድ ሀገር እዛ ሀገር ውስጥ የማል ነው የሀገሪቱ ፓርላማ ባለስልጣናት የሀገሪቱን ሚሊተሪ፣ የሀገሪቱን ሴኩሪቲ፣ የሀገሪቱን ኢኮኖሚ፣ የሀገሪቱን ፍርድ ቤት የማይቆጣጠሩት ኢንዲፐንደንት የሆነ አፓራተስ እና ኢንፍራስትራክቸር ሲኖር ነው። በኢትዮጵያ ባለው ሁኔታ ግን እንደዛ አይነት ሁኔታ አይታይም። ና ይሄስ ፌር ኤንድ ፍሪ ኢሌክሽን ለማካሄድ እንቅፋት አይሆንም ወይ? ኢንክሉዲንግ ዘ ቦርድ ኦፍ ኢሌክሽን ኢንዲፐንደንት ነው ወይ ነው። ሶስተኛ ጥያቄ እንግዲህ የኢትዮጵያና የኤርትራ ጉዳይ የሚነካ ይመስለኛል፣ ግን ብዙ ጊዜ በሳብ ሳሃራን አፍሪካ፣ በኮንጎ፣ በሳውዝ አፍሪካ ና በኢትዮጵያ ሰላም ከሌለ ሳብ ሳሃራን አፍሪካ ላይ ያለው የሰላም ጠንቅ ሁሉንም ሊያዳርስ ይችላል ይላሉ። ይህም የተባለው ምክንያት ምንድን ነው? ዘ ማጆሪቲ ኦፍ ፖፑሌሽን የሚኖረው ሶስቱም ሀገር አካባቢ ነው እና በተለይ ኢትዮጵያ በአሁኑ ጊዜ በዓለም በፖፑሌሽን ግሮዝ ሶስተኛ ደረጃ የያዘች ከቻይና ና ከህንድ ቀጥላ ፋስተስት ግሮዊንግ ፖፑሌሽን ያላት ኢትዮጵያ በመሆኗ ያ ደግሞ ለአካባቢው ሁሉ የሰላም ጠንቅ ሊሆን እንደሚችል ግምት ውስጥ በማስገባት በኢትዮጵያ ና በኤርትራ በተካሄደው የቦርደር ክለላ አማካኝነት ኢትዮጵያ ላንድ ሎክ ስትሆን ይሄ ማለት ለአሁን ብቻ ሳይሆን ለወደፊቱስ ታይም ቦምብ አይደለም ወይ? ኤኒ ታይም ፈንድቶ ጭራሽ ወደ ሌላ ጦርነት ሊያስመጣ የሚችል አይደለም ወይ? ምክንያቱም በአሁን ጊዜ የኢትዮጵያ መንግስት የሚለው ለሰላም ስንል የሚለው ነውና ያ ሰላም ዘላቂ ነው ወይ የሚለውን እንዴት ታየዋለህ? አራተኛ ደግሞ አሁን ሰዓት ያለው ኦፖዚሽኖች ሁሉም በሰላም መንገድ አሰብ ለኢትዮጵያ እንዲሆን እናረጋለን ሌጋል ፋክትስ አሉን ይላሉ። ይሄንን ደግሞ እንዴት ታየዋለህ? እና እነዚህ አራት ጥያቄዎች ናቸው ለጊዜው የምጠይቀው። አመሰግናለሁ።
በጣም አመሰግናለሁ። በእውነት ሰከን ያለ ማይንድ ቦግሊንግ ይላሉ ፈረንጆች፣ አእምሮን የሚያስጨንቅ ሳይሆን የሚያሳስብ ጥያቄ ነው የቀረበው። ሁላችንንም ሊያሳስበን የሚገባ ነው። በደንብ ያሰብኩበት መስላለ። በጣም አመሰግናለሁ። እንግዲህ የመጀመሪያው ጥያቄ እውነተኛ ዴሞክራሲ ካለ ጠቅላይ ሚኒስትር መለስ ስልጣን ያስረክባል ወይ የሚል ጥያቄ ነው። ቀጥተኛ ጥያቄ ይመስለኛል። እንግዲህ እኔ ጠቅላይ ሚኒስትር መለስ ባልሆንም ፖለቲካ ሁኔታውን ነው መዳሰስ የምፈልገው። ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ እንደ አሜሪካ ፖለቲካ ሁኔታ አይደለም። የኢትዮጵያ ፖለቲካ ሁኔታ ድርጅቶች ይወዳደራሉ፣ ድርጅቶች ያሸንፋሉ፣ ድርጅቶች የመረጡ ስቶ ጠቅላይ ሚኒስትር ይሆናል ነው። እንደ አሜሪካን እንደ ካናዳ ሲሆን ደግሞ ኦፍኮርስ ግለሰቦች ይወዳደራሉ፣ ግለሰቦች ያሸንፋሉ፣ እነሱ ደግሞ ፓርቲያቸውን ያሳድጋሉ ነው። ስለዚህ እንግዲህ የመጀመሪያው ትግላችን የጠቅላይ ሚኒስትር መለስ መውረድና አለመውረድ እኔ በበኩሌ ሬሌቫንስ የለውም ብዬ ነው የምገምተው። ሬሌቫንስ የለውም። ለምን? ፓርቲዎቹ ነው የሚወዳደሩት። ኢዴፓ ካሸነፈ ጠቅላይ ሚኒስትር መለስ ፓርቲ ተሸነፈ ማለት ነው። ጠቅላይ ሚኒስትር መለስ ጠቅላይ ሚኒስትር አይሆንም። የኢዴፓ ፓርቲ መሪ ኦር ዴፓ አዘ ፓርቲ የመረጠው ሰው ነው ጠቅላይ ሚኒስትር የሚሆነው። ስለዚህ ውድድሩ ቤትን ፓርቲ ይመስለኛል። እንግዲህ የዩሮፕ ሲስተም ነው የኢትዮጵያ ፖለቲካል ሲስተም። እንግዲህ ሲናሪዎች አሉ፣ እነ ኢዴፓ አሉ፣ ሌሎችም አሉ። ትንሽ መድረክን አስር ጊዜ ማንሳት የማልፈልገው ምንድን ነው፣ መድረክ ራሱ ወጥ የሆነ ፓርቲ አይደለም። ማልቲናሽናል እና ናሽናል የሆኑ ድርጅቶች ልክ እንደ ቅርጅቱ አምስት ዓመት በፊት እንደነበረው ተሰባጥሩ ሰውን መንግስት ለማሸነፍ ብቻ ያለውን ፓርቲ ለማሸነፍ ብቻ የተሰለፉ ይመስለኛል። ምክንያቱም እነሱ ራሳቸው መጀመሪያ በፖለቲካ አቋማቸው ላይ አሁን ለምሳሌ በአትክልት ትናይ ላይ የተለያየ አቋም ያላቸው ሰዎች አሉ። በብሔሮች መብት ላይ የተለያየ አቋም ያላቸው አካሎች አሉ። አንድነት ስማቸው አንድነት ቢባልም የቅንጅት አካሎቹ የድሮ አቋም ነው ያላቸው። እኛ እንደምናውቀው በብሔር የቆሙ ደግሞ አረና አይነት፣ ሌሎቹ በብሔር የቆሙ ደግሞ ሌላ የተለየ እምነት አላቸው ማለት ነው። ስለዚህ እነዚህ ወደ አንድ ፓርቲ አድገው አንድ አቋም ልክ አሁን ኢህአዴግ ያለው ማለት ነው እንግዲህ አቋም ይዘው እስካልመጡ ድረስ ፉሊ የሆነ የፓርቲ አቋም ይዘው መንግስትን ይዘው አገሪቱን ፒስፉል ሊመሩ ይችላሉ ብዬ ለመገመት ያስቸግረኛል። እዚያ ደረጃ ላይ አደረሱ። ኢዴፓን ግን ያለፈው አምስት ዓመትም ታይቷል፣ አሁንም እናየዋለን። ያው ፖለቲካ ፖሊሲውን ምናምንም አይቻለሁ። እዚያው እንደ ተቃዋሚ ጥቃት አለው የለውም ሌላ ጥያቄ ነው። ኢትዮጵያ ውሳኔ ይሆናል። ግን ያ ፓርቲ መወዳደር ይችላል። ካሸነፈ ለምሳሌ ያ ፓርቲ የመረጠው ሰው ጠቅላይ ሚኒስትር ይሆናል ማለት ነው። ሌላ በብሔር ደረጃ የተዋቀሩ ኃይሎች አሉ። እነሱ ደግሞ እንግዲህ የፓርላማ መቀመጫቸውን የሚጠይቁ አሉ። በብሔር ብቻ የተዋቀሩት ኃይሎች ብቻ የኢትዮጵያ መንግስት አንለስ ኮሊጅ ፈጥረው ካልሆነ በስተቀር የራሳቸው ጠቅላይ ሚኒስትር መምረጥ የሚችሉ አይመስለኝም። እንግዲህ እዚያ ላይ አንድ አቋም አለ። ስለዚህ የጠቅላይ ሚኒስትር መለስ የመውረድ አለመውረድ ወይም ደግሞ ሬዲ መሆን አለመሆን ከፓርቲዎቹ ማሸነፋን ይመስለኛል ታየው እንጂ የግለሰቡ ሬሌቫንስ አይደለም። በቦክሌ ማየው አንድ እሱ ነው። ሁለተኛው ምንድን ነው፣ ኢትዮጵያ ሶስት ብራንቾች አሏት እና እነዚህ ሶስት ብራንቾች ወይም ደግሞ ሶስት የመንግስት አካላት እንደሌላው ሀገር ቢሆኑም አንዱ ከአንዱ ግን የራሱ የሆነ ኢንዲፐንደንት ፓወር ምንበለው እንግዲህ ሌጅስሌቸር፣ ኤግዜክቲቭ፣ ጁዲሽሪ እያንዳንዳቸው ህግ ምንድነው? ህግ አርቃቂው ህግ ተርጓሚውና ህግ ፈጻሚው ለበለው ስለዚህ አንድ ፓወራቸው አንድ አይደለም ማን ነው የተያየ አይደለም ስለዚህ ባንድ ኤክዜክቲቭ ቁጥጥር ስላለ እንዴት አርጎ ነው ትሪ ሆነ ኤሌክሽን ሊኖር የሚችለው እንዴት አርጎ ነው ከፖለቲካ ተጽዕኖ ነጻ የሆነ ምርጫ ሊኖር የሚችለው የሚል ጥያቄ ነው እንግዲህ የነውን እንደምንድነው ችግሩ ሪሌቲቭ ነው መሆን ያለበት እርግጥ ነው አሁን አሜሪካ ጋር ስላለው እኛ አሜሪካ ጋር ያለው ሲስተም ኤግዛክትሊ እንዳለ ሆይ ኢትዮጵያ ከመትብል ውሸት ይሆናል አይሆንም ከሀገሪቱ ሁኔታ ጋር የሚሄድ ነገር አለ እኛ እኮ ገና እያደግን ያለን የዲሞክራቲክ ሀገር እኮ ነን ገና እኮ እያደግን ነው እንግዲህ ያደግን ስልጣን ከያዘ 9 አመቱ ነው 4 አመቱን ገና በትራንዚሽናል ጋቨርንመንት አለፈ አሁን 15 አመት አስቆጥሯል አራተኛ ኤሌክሽናችን ነው ይሄ አሜሪካን መጣው ዲሞክራሲ 200 አመት በላይ እድሜ ያለው ነው እንግዲህ ከነሱ ጋር እንደሆናለን ብል ውሸት ይሆናል ያውም አንድ አመት 100 አመት ዲሞክራቲክ ነን ካሉ በኋላ እንደገና ሲቪል ዋር ገብተዋል ነበርም በ 1776 ኢንዲፔንደንት ሆነው ዲሞክራቲክ ሲስተማቸውን ናቸው ከተጠቁ በኋላ 1876 ደግሞ 1875 ደግሞ ወደ ሲቪል ዋር ገቡ እንደገና ይሄኮ ዲሞክራሲኮ በአንድ ቀን የሚያደግ ነገር አይደል የሚገነባ ነገር ነው ስለዚህ ታይም ይጠይቅ እኔ ምለው ምንድነው ፕሮሰሱ ግን መንገዱ ግን ተይዟል ትክክለኛ መንገድ ተይዟል እኔ አንተ ጋር ምትማማ ምንድነው ኤክዜክቲቭ ሆነም ፈጻሚው ህግ ከሚያረቀውና ህግ ከሚተረቀው ውስጥ እጁን ባያስገባ መጣለሁ ግን ችግሩ ምንድነው አንዳንዴ ያ በሚልበት ጊዜ ደግሞ የለም እንዴት አልገባም ደግሞ ላለ አሁን ለምሳሌ ብርቱካን መደፋ አሪፍ ኤግዛምፕል ለመውሰድ ይቻላል ብርቱካን መደፋ መታሰሩን አንፈልግም አገኝም እንዴ ግን ያ በህግ በህግ ተጣሰ ተብሎ እስር ቤት የገባችበት ምክንያት ደግሞ ኤክዜክቲቭ ስላልፈለገ ነው እንጂ ልትወጣ ትችላለች ብሎ ሞር ይላል ሌላው ደግሞ ኤክዜክቲቭ ደግሞ ምን ይላል የለም እኛ አይደለንም ጁዲሻሪው የወሰነውን ውሳኔ ስላልተቀበለች የጁዲሻሪውን ውሳኔ ስለጣሰ ብቻ ነው የታሰረው እኛማ እዚያ የገባን እንደሆነ ይሄ መንግስትን ማነው ኤክዜክቲቭ ጁዲሻሪ ውስጥ ጣልቃ ገባ ማለት ነው እንደዛ ሲባል የለም አካክ ዘራፍ ይባላል ማለት ነው ችግሩ ምንድነው ዳም ፊዶንት ነው ፊትም ተቀበለዋል ሳይትም ሲቀር ደግሞ አትቀበለው ማለት ነው እና ምንድነው ሶስት ብራንቾች አንዱ ካንዱ እንዲሆን ሁላችንም መታገል ያለብን መስለኛል ስለዚህ ሲደረግ መጥ ያስፈልጋል ወድግን ፒስፉሊ መሆን አለበት ናን ቫይለንት መሆን አለበት መንግስትም እኮ እንደኛ ሰዎች ናቸው ይሰማሉ እኮ ደንገሩ እና ሁልጊዜ ስለተደረገበት ጊዜ መጻፍ መቃወም ትክክለኛ ስራ ሲደረግ ደግሞ ማመስገን መቀበል ችግሩ ሁልጊዜ ኔጌቲቭን ብቻ እያየን ነው አገር መንግስት ወደፊት እንዳይገሰግስ እናደርገው እና እኔም ከአንተ ጋር ነኝ ወንድ ሲሹ ግን አሁን ያለው ኤሌክሽን ዓለም ሁሉ እየታየው እየተከታተለው ሁላችንም እያየነው ነው እና ባለት ባክሱ ነው ቮት የሚያደርገው ህዝብ የበላይ የመጨረሻ የበላይ ባለስልጣን ሆኖ ወሳኝ ሆኖ የሚታይበት ሁኔታ እንዲመጣ ነው ምንመኘው መመኘትም አይደለም መደረግም ያለበት ነገር ይመስለኛል አይ መሪዎችም ቢሆን ከ30 35 አመት ትግልና እቺን ሀገር ለማሳደግ ከመጣ የበለጠ ስራ ታሪክ ሰርተዋል እነሱ እዚህ ላይ መጥፎ ነገር ለማድረግ ወይ ደግሞ ነገር ለማበላሽ የሚፈልጉ አይመስለኝም እንደዛ ቢሆን ኖሮ በዛ ፈቃዳቸው ብዙዎቹ መሪዎች ይበቃናል ይላሉ ይሄው መንግስት ስልጣናቸውን እየተው ይሄዱ ነው እንግዲህ ወደ ማመን ደረጃ ላይ መድረስ ያለብን ይመስለኛልና አይ አም ሆፒንግ ይሄ ፖዚቲቭ የሆነ ውጤት ይኖረዋል ብዬ ገምታለሁ ነው ሶስተኛው ስለ ቦርደር ፕሮብለም ነው መፈታት አለበት ይሄ መፈታት አለበት ግን አንድ እጅ አያጨበጭብም በናቶ ኢሳያስ በኩል እንግዲህ የኃይል ጉዳይ አለ ሁልጊዜ ማስፈራራት ጉዳይ አለ እኔ ግን ፒስፉል ዳያሎግ መሆን አለበት እንደኔ እንደኔ ከሆነ ኢንፋክት በመንግስት ብቻ መታየት ሳይሆን ኢቭን አስ ኮሚኒቲ አድርገን የኢትዮጵያ ህዝብና የኤርትራ ህዝብ ራሱ ኃላፊነት ወስደው መነጋገር መጀመር ያለበት ይመስለኛል ይሄ ሀገር የሁላችንም ሀገር ነው የኤርትራውም የኢትዮጵያውም ሀገር ሁሉም አንድ ታሪክና አንድ ባህል ያለው ህዝብ ነው የአርቲፊሻል ባውንደሪ ነው የአርቲፊሻል ባውንደሪ ነው ኮርካም ፓርት ኦፍ ኢትዮጵያ ነበረ ምናልባት ኮሙን ካልቸር ኔትወርክ ኦፍ ኮሚኒቲስ የኢትዮጵያና የአርቲፊሻል ኮሚኒቲ ብራታቸውም ስፒር አላቀው መንግስቶቻቸውን ፕሬሸር ማድረግ ያለባቸው ይመስለኛል ፒስፉሊ መፈታት ኖሮ አለበት ችግሩ ምንድነው በኤርትራ በኩል ትንሽ የሆነ ስፔሻል አለብኝ ምንድነው እሱ in the early he don't ሲደረግ ወደ 2009 ዳክ ፈነበረ መነሻው necessarily የባውንድሪ ጉዳይ ሊሆን ይችላል መነሻው ናልዋት ያወቁሽ ናቆሽ ጉዳይ ሊሆን ይችላል መነሻው የኢኮኖሚ ጉዳይ ሊሆን ይችላል መነሻው ትልቅ ነገር የሰርድ ወል ሜንታሊቲ ትልቅ ነገር ሊሆን ይችላል ከዛ ነፃ ያልሆነ አካል ኖ ማተር ብታረገው ማይሆንም የትናንት እንዳጋጣሚ ሆነ የነን ጉዳይ ስለዚህ ትራልቶክ እንዳን ነገሮችን ላይ ቪ እንደዚህ ለጥን ተዛረት እንዳጋጣሚ ፎር ዘ ፈርስት ታይም የቴሌቪዥን ዘዋል ኩኝና ሳይው ያለው ፕሮፓጋንዳ ሌላ ነገር የመለስን እንትን የሚናገረው ልክ እንደ ሞኛ ስር ጊዜ ደግሞ ተራቆ እኛ እኮ አስተፋፈን ታድገና እኛ እኮ አስተፋፈን ታድገና ምን ነው ይሄ ነው የሚናገረው የልደቱን ያመጡና ሂት የሆነ ነገር ሲያቀርቡ ያሳያሉ ምንድን ነው የሚያደርጉት እነዚህ ሰዎች ነገሮችን ያቀጣጥራሉ ማለት ነው ቅንነት አለበት ወይ አጥያቄ ቅንነት አለበት ወይ እንዴ እኮ ችግሬ ምንድን ነው ኢትዮጵያ አዝለዝ አደዴ ኢትዮጵያ ውስጥ ያለው ዴሞክራሲ ባይ ፋር ኦቨር 1000 ታይምስ በተር ካለው እንዴ ኢሳያስ እኮ ከሀያ ዓመት በፊት ስልጣን ላይ የነበረ ሰው እኮ ነው አሁን ያለው ሰምብላንስ ኦፍ ዴሞክራሲ እንኳን ያለ እዚህ ሀገር እንዴት አድርጎ ነው ግላስ ሀውስ ውስጥ ያለ ሰው የመጀመሪያው ድንጋይ ወርዋር የሚሆነው ብርጭ ምንድን ነው ብርጭቆ ቤት ውስጥ ያለ ሰው የመጀመሪያ ድንጋይ ወርዋር የሚሆን የለበትም ይባላል ድሮ እንትና ማነው ኢዲ አሚን አዲ ሀይስላሴ የተፈቱ ብሎ 1974 ብሎ እንትን ሲል የመንግስቱ መንግስት አንድ ቁም ነገር የተናገረው በዛን ጊዜ እንደ ኢዲ አሚን ለምን እንደዚህ ትላለህ አንተ እኮ ግላስ ሀውስ ውስጥ ነው ያለው አንተ ብርጭቆ ቤት ያለ ሰው መጀመሪያ ድንጋይ ወርዋር አትሁን ብለው መለሱለት አንብየዋለሁ አንድ ጊዜ እና አሁንም ዴሞክራሲ የለም ኢትዮጵያ ውስጥ ኢኮኖሚ ትግት የለም ስትል ወይም ደግሞ ረሀብ አለ ብለህ ስትናገር ፕሮፓጋንዳ እኮ አንተ እኮ ደሩ ብለህ ውስጥን እኮ ማየት አለበት እኮ እዚህ የምናገሩት ኤርትራ ያለው መንግስት ነው እንዴት አድርጎ ነው ኢትዮጵያ ውስጥ ዴሞክራሲ የለም ኢትዮጵያ ውስጥ ኢኮኖሚ ትግት የለም ኢትዮጵያ ውስጥ ኢሌክሽን የለም ብሎ ግፊት ማድረግ የሚችለው እንዴት አድርጎ ነው ራሱ ሳያደርግ እና ምንድን ነው ችግሬ ቦርደሩ ችግር ምናልባት እኔ እናንተ ከምናየው simply as human beings as Ethiopians they live in the border of መስቴ ማያገኙ ብለን እና በላይ ሊሆን ይችላል ምናልባት ለኤርትራ ፖርት ሳይድ ሊሆን ይችላል የቦርደር ነገር ቦርደር ጉዳይ ካለቀ እኮ ኢሌክሽን የታለ ሊል እኮ ነው ኤርትራውያን አይደል እንዴ ኢሌክሽን የታለ እንዴት ነው ኢሳያስ 20 አመት ብቻ የምትገዛው ለምንድን ነው ምርጫ የማይኖረው ብሎ እኮ ሊጠይቁ ነው እኮ አሁን ግን ጦርነት አዙሪት ውጥረት አስቀምጠው የኤርትራ ህዝብ ሌላ እንዳያስብ ሁልጊዜ ስለ ቦርደርነት ለኢትዮጵያ ክፋት ያወራ ይኖራል እንግዲህ ፖለቲካል ኤክስፒሪየንስ ያለው ማለት ነው ይሄ አጀንዳ ምናልባት ለዚህ ምክንያት ሊሆን ይችላል እኮ ያልተፈታው እንጂ ኢትዮጵያ ከምታገኘው በላይ በዛ በሄግ በተወሰነው ውሳኔ እንኳን ስታየው ኢትዮጵያ የኤርትራ መሬት የነበረው ወደ ኢትዮጵያ ገብቶ ኢትዮጵያውያን የለም ይሄኝ አይደለም ብሎ መንግስት መልሷል ሞኝነት ይላል አንዳንዱ እኔ ግን ምንም አይደለም የራሴ ስንቀሳቀስ የነበረበት የበለጻ ኤሪያ የነበረው የኤርትራ መሬት ነው ስለዚህ ምንም እንትን አላደረጉም እና ባድመም ኢትዮጵያ መሬት እንደሆነ ከዚያ አልፎ ሸሸቢትና ሸላሎ ኢትዮጵያ መሬት እንደነበረ ኢሳያስ መንግስት አያውቅም ማለት ነው ያውቃል አሁን ነበር አይደል እንቀሳቀስ አልነበረም ላይ ግን ችግሩ ከዚያ በላይ ይመስለኛል የቦርደር ጉዳይ አይደለም እና ሰፋ አድርገን ብታይ ፈልጌ ነው በመጨረሻ ያነሳው ነገር አለ ስላት ኦኬ መድረኮች ስፔሻሊ አረናና አንድነት ልበላቸው እንግዲህ ለስ ያሉበት አሰብን ሰዓት አለብን ይላሉ አሁን እና እንዴት ነው ብለ ጠይቀኛል ለነገሩ እኔ ኢትዮጵያ ላንድሎክ መሆኗ ደስ አይለኝም 1200 ኪሎ ሜትር ያህል ቀይ ባህር የባህር ጠረፍ የነበራት ሀገር አሁን ጠረፍ አልቦ መሆኗ ደስ አይለም ኤርትራም ቢሆን አብረን የታገልን ሰዎች እንደመሆናችን መሰል ስንት ኢትዮጵያዊ ኤርትራ መሬት ቃሮራ ሄዶ ደሙን ያፈሰ ስንት የትግራይ ታጋይ እሱ ዋጋ እንኳ ትንሽ 100 ኪሎ ሜትር ስፋት ያለው የባህር በር መስጠት ይቻል አልነበረም እንዴ አብረው ለመኖር ስንት ነገር እኮ ይደረጋል አሁን 1200 ኪሎ ሜትር ስፋት ያለው የባህር ጠረፍ ኤርትራ ሄዶ ምን ያደርጉበታል ምንም እኮ ያደርጉበትም እኮ ነው ነገሩ ምናልባት ማስታወቂያ ላይ ይጠቀማሉ ምናልባት አሰብ ላይ ይጠቀማሉ ግን ከዛ በታች ያለውና በመሀል ያለው ምንም ማንም አይጠቀምበትም ኢቨን ኢን ዘ ፎርሲያብል ይርስም ቢሆን አይጠቀምበትም ችግሩ ምንድነው እልክ አለ እልክ የሚባል የሶስተኛ ዓለም ጠላታችን እሱ ነው እና አሁን ኦል ኦፍ ሰደን ነገሩ ደግሞ እንዴት ነው እኛ እኮ እናስመልሳለን ሲሉ አንዳንዴ ስቃለሁ ለምን መጀመሪያ ፈርስት ኦፍ ኦል ማለት ነው በመንግስት ደረጃ ኢህአዴግ ስልጣን ላይ ሲመጣ ያው ተቻኮለና የፍራንትን ሰጠ እንጂ ኢትዮጵያ ብቻን ያስገባበት ማለት ይቻል ይገባ ነበር። ያን ጊዜም በተቃዋሚ አካባቢ ድርጅት በነበረ ጊዜ የነ ነገር ብዙ ጊዜ ተፈናል አንስተነዋል። ሀደግ ወሳኝ የኢትዮጵያ ህዝብ ነው። የኤርትራ ህዝብ መሄድ ከፈለገ ይሄዳል፣ ግን ሬፈረንደሙ የኢትዮጵያ ህዝብ ስለሆነ ጊዜ ይሰጠው። አራት አምስት ዓመት ጊዜ ተሰጥቶ በሁለቱም በኩል አብረ መኖርና መለያየት ጥቅምና ጉዳቱ መነጋገር አለባቸው፣ ከዛ በኋላ ውሳኔ መደረግ አለበት ብለን ያን ጊዜም ጽፈናል። ያ ነገር ሀፕን አላደረግ። ያ ሲደረግ ግን ባለስልጣኖቹ ነገሩ ነበሩ፣ እነሱ የነበሩ እንግዲህ ጠቅላይ ሚኒስትር መለስ ብቻ አልነበረም። እንዲያውም ከነበሩት ፕሬዚደንት ከሚሏቸው የመጨረሻዎች የበላዮቹ እንግዲህ ቲፒኤልኤፍ ላንሳ ዋነኛው ፓርቲ ስለነበረ በዛን ጊዜ ከአራቱ አምስቱ በተቃዋሚ ደረጃ ያወጡት ናቸው። ያ ፓወር ለአስር አመት እጃቸው ውስጥ እያለ ለምን ስላሰብ አልተናገሩም? ለምን ስላሰብ አልሰሩም? ለምን አሰብን ማምጣት ባይችሉ ለምን የባህር በር ኢትዮጵያ እንዲኖራት ያን ጊዜ መንገዶችን አልቀየሱም? ያውም ፍቅር በነበሩበት ጊዜ ከሻዕቢያ መንግስት ጋር ማለት ነው። ፍቅር በነበሩበት ጊዜ ባካችሁ 1200 ኪሎ ሜትር ስፋት ያለው ባህር ይዛችሁ ምን ነው 100 ብትሰጡን ሌላ ቢቀር ይሆን ነው 50 ይር 100 ይር ሊዝ ለናሰሩን ብለው መነጋገሩ ነበር። አሁን የሚጠቀሙበት ምክንያት አይሰጠን አይደለም የባህር በር አይኖርም አይደለም ብለው ያለሁት ግን ፖለቲካል ኤክስፒሪየንስ ይመስላል። አነሳሱና አመጣቱ ሲሸጥ የኢትዮጵያን ህዝብ ጋለባላይዝ ለማድረግ ያለውን መንግስት ደከማ ለማስመሰል ካልሆነ በስተቀር እነሱ ራሳቸው ስልጣን ላይ የነበሩ ሰዎች መጠየቅ የነበረባቸውን ሳይጠይቁ ቀርቶ አሁን ያንን ገልብጠው ልክ እነሱ እንደ ንጹሀን ሌላው እንደ ጥፋተኛ አድርጎ ማቅረቡ የፖለቲካ ቅልጣፌን መንገድ የሚሰጣቸው ካልሆነ በስተቀር አሁን ላለው የፖለቲካ ሁኔታ ፋይዳ አይሰጥም። ለምን የኢትዮጵያ ህዝብ ቁጭ ብሎ እየተመለከተ ነው ቲያትሩ። 1991 ስልጣን ሲይዙ ነበረ። ከዛ በኋላ 10 አመት ስልጣን ላይ ሆነው ይሄን ሁሉ ነገር ሲያደርጉ ነበር ያይ ነበር። አሁንም ይሄንን አቋማቸው ቀይረው ሲናገሩ ያያል። እንግዲህ ፖለቲክስ ዘ አርት ኦፍ ዘ ፖሲብል ነው ነገሩ። የሰው አቋም ላይ ቀይር አይደለም። አረጋዊ ተጻፈው መጽሐፍ ላይ እኔን ኃይሉ ማብሪክ ነው ይለኛል። ማብሪክ ማለት ምንድነው? ሀሳቡን ይቀይራል። ልክ እንደ የአሜሪካ ሀገር እንደ መኬን አይነት ነገር ነው። ወይ እንግዲህ እኔ አንድ አቋም ያለኝ ስለ ሀገር አንድነት፣ ስለ ሀገር ጥሩነት፣ ስለ ሀገር እድገት ብቻ ነው። ያ ነው እቴ እድገት የሚያመጣ ነገር ከሆነ አንድነትን የሚያመጣ ነገር ከሆነ ሀገርን በሰላም ወደፊት የሚያገሰግስ ከሆነ ማንኛውም ቢሆን እኔ ትቀበለዋለሁ። እኔ ፐርሰናል እንትን የለብኝም። እኔ እንግዲህ ከሰውነቴ ጋር ታርቅ ያለው ማለት ነው። ሌሎቹ ከሰውነታቸው ጋር ስላታረቁ ሁልጊዜ ተቃዋሚ ሆነውን መቆየት ይፈልጋሉ። እኔ ሀብ ነው ፕሮብለም። ጥሩ ስራ ሲሰራ አመስገን፣ መደገፍ፣ ስህተት ሲደረግ ደግሞ ማስታወስ አይ ቲንክ ያንድ አዋቂ ጠባይ ይመስለኛል። እና እንደዚህ አሁን እንላቸው ሰዎች ደግሞ መጠየቃቸውም መቶም ባይሆን ሌሎች ቢጠይቁት እኳ ይችላል ነበር እንጂ እነዚህ ሰዎች የመጨረሻውን ስልጣን ይዘው ያንን ነገር ማድረግ እና መስራት የሚችሉ ሰዎች አሁን ወለፈሳደን ይሄ ነው እንግዲህ ኢህአዴግ ስተኛ ነው፣ እኛ ግን ይሄ ነው አቋማቸው በማቅረባቸው የኢትዮጵያን ህዝብ ልብ ለማግኘት ይመስለኛል። ግን የኢትዮጵያ ህዝብ ደግሞ ያን ጊዜም ነበረ አሁንም ያለ ነው፣ ያው እንግዲህ በቦት ያው ይወስናል ትክክለኛነታቸውንና ስህተታቸውን ማለት ነው።
ኦኬ ታንክ ዩ። እና ዶክተር ኃይሉ ለብዙ ጊዜ አውቀዋለሁ። በተለይ በኢትዮጵያ አንድነት እኔ እስከማውቀው ድረስ ከጀመሩት አንዱ በመሆኑ ከዛ በኤርትራ ላይ ጉዳይ ተጠያቂ ሊሆን ይችላል። እኔ እስከማውቀው ግን በኢትዮጵያ አንድነት የሚያምን ሰው ነው።